The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ እንደምን ውላችሁ አምሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፈላችሁ ፕሮግራም ነው። ዛሬ አርብ ሚያዝያ 23 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችን አምሹ። የማስተናገዳችሁ አዲሱ አበበ ነኝ። ጽዮን ግርማ ዛሬም ፕሮግራሙን እየመራችልን ነው። በቅድሚያ ግን የምሽቱን የዓለም ዜና እናሰማለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ አጫጭር ዜናዎች ጋር አሉላ ከበደ ነኝ። በኔፓል እጅግ በበረታ ወደ መሬት የሞቱ ሰዎች ቁጥር ከ6200 በላይ መድረሱ ተዘገበ። ከዓለም ዙሪያ የመጡ የአደጋ ጊዜ ሰራተኞች በፍርስራሹ የተቀበሩ ሰዎችን አስከሬን በማውጣት በመትጋት ላይ ባሉበት በአሁኑ ወቅት ባለፈው ሚያዝያ 17 በደረሰው በዚህ የመሬት መንቀጥቀጥ የሟቾች ቁጥር እያሻቀበ መሆኑ ተመልክቷል። የኔፓል መንግስት የቤተሰቦቻቸውን አባላት ላጡ ወገኖች የ1,000 ዶላር እርዳታና ለቀብር ማስፈጸሚያ የሚውል ተጨማሪ የ400 ዶላር በመስጠት ላይ መሆኑም ተመልክቷል። በዋና ከተማይቱ ካትማንዱ አደጋው ከደረሰበት ካለፈው ቅዳሜ አንስቶ ወደ መኖሪያ ቤታቸው መመለስ ላልቻሉና ሜዳ ላይ ለመተኛት ለተገደዱ ወገኖች በፍርስራሹ ስር ከተቀበሩ አስከሬኖች የሚመጣው ሽታ ክፉኛ ያወካቸው መሆኑም ተዘግቧል። እንደ ተባበሩት መንግስታት ድርጅት ግምት ከ8 ሚሊዮን በላይ ሰዎች የተጎዱ ሲሆን ቁጥራቸው ከ2 ሚሊዮን የሚልቅ ሌሎች ደግሞ ከቤታቸው ተፈናቅለዋል። የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ ወይም የሚደረግ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋት በታለመና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የ20 ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የውሳኔው ዜና የተሰማው በተደጋጋሚ ከታዩ የጥቁር አሜሪካውያን በፖሊሶች እጅ መገደል አጋጣሚዎች አንዱ በሆነውና በቦልቲሞር ፖሊስ ቁጥጥር ስር ሳለ የተገደለውን የ25ቱን ዓመት ጥቁር አሜሪካዊ ወጣት ፍሬዲ ግሬን ህልፈት ተከትሎ በተለያዩ ቦታዎች ሰላማዊ ሰልፎች እየተካሄዱ ባሉበት ነው። በተያያዘ ዜና በፖሊስ ቁጥጥር ስር ሳለ ህይወቱ ያለፈው ወጣት አሟሟት በወንጀል ሊያስጠይቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስቢ በዛሬ ማለዳ በሰጡት ጋዜጣዊ መግለጫ አስታወቁ። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የመን ሺያ አማጽያንን ገደልኩ ስትል ሳውዲ አረቢያ አስታወቀች። የሳውዲ የመከላከያ ሚኒስትር በዛሬው ዕለት ባወጣው መግለጫ እንዳመለከተው ትናንት ማምሻው ላይ በደቡባዊቱ የናጅራን አውራጃ በተካሄደው ውጊያ 3 የሳውዲ ወታደሮችም መገደላቸውን ገልጧል። የድንበር ኬላዎችን ለማጥቃት የሞከሩት አማጽያን በሳውዲ አየር ኃይልና የምድር ጦር የተቀናጁ ውጊያዎች መመታታቸውን ወይም መመከታቸውን የሚኒስትሩ መግለጫ አውስቷል። አድማጮች፣ የሰዓቱ የዓለም ወሬዎች እነኙ ነበሩ።
ዜናውን አደመጥን። ለምሽቱ ወደ ተጠናቀሩት ልዩ ልዩ ዘገባዎች እናልፋለን። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት ነው። አሁን ወደ መጀመሪያው ቅንብር እናልፋለን። ሁለቱም ተከታታይ ዘገባዎቻችን በሊቢያ ባሉ ኢትዮጵያውያን ላይ ያተኩራል። ለመሆኑ ከሞት የተረፉ ሊቢያ የሚገኙ ኢትዮጵያውያን ዛሬ በምን ሁኔታ ላይ ይገኛሉ? እዛ ያሉትን በሕይወት ወደ አገር ለመመለስ የተያዘው ጥረትስ ምን ደርሷል? ሰሎሞን አባተ ተከታዩን አቀናብሯል።
በመላ ዓለም ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ ከአንድ ሐሳብና በአንድ ጉዳይ ዙሪያ እጅግ ከተንቀሳቀሱባቸው ጊዜያት አንዱ ሰሞኑን ሊቢያ፣ የመንና ደቡብ አፍሪካ ውስጥ የተፈጠሩና እየተፈጠሩም ያሉ የጥቃት አድራጎቶች የፈጠሩት ስሜት ነው። የመጠቃት የመቆጨትና ለወገን የመድረስ ስሜት ይላሉ ብዙዎች በየክንዋኔዎቹ ላይ እየተሳተፉ ያሉ። ባለፈው ሳምንት ማብቂያ ላይ የዋሽንግተን ዲሲና የአካባቢው አብያተ ክርስቲያን አዘጋጅተዋቸው በነበሩ የጸሎት ስነ ስርዓቶች ላይ እጅግ ብዙ ሰው ታድሟል። ሁሉም የሚያስተጋቡት ሐሳብ አሁን በከበደ በችግር ቀለበት ውስጥ ያሉት እንዴት ይውጡ የሚል ነበረ። በዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ተዘጋጅቶ በነበረውን ሥነ ሥርዓት ላይ ሊቢያ ሚስራታ ውስጥ በእስር ላይ ያሉ ኢትዮጵያውያን በስልክ በቀጥታ ብሶታቸውን ለተሰበሰበው ምዕመን ተናግረዋል። በርግጥ ስልኩ በጣም ይቆራረጥ ስለነበረና ድምጻቸውም ለስርጭት አመቺ ባህላ ለመሆኑ ምክንያት ልንጠቀምበት አልቻልንም። ለዚህ ስርጭት መልእክቱ ግን የተሰማው የከትናንት በስቲያ እሁድ ነበር። ምእመናንና ካህናት ያነቡ ነበር። ከዚያ በኋላስ ምን ሆነ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰሜን አሜሪካ አህጉረ ስብከት ዋና ሥራ አስኪያጅ አባ ጽጌ ገነትና በሜሪላንድ የደብረ ጽዮን ቅድስት ማርያም ወቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሊቀ ሕሩያን ከፈለኝ ወልደ ጊዮርጊስ ትናንት ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ሄደው ነበር። በዩናይትድ ስቴትስ የኢትዮጵያን አምባሳደር ግርማ ብሩን አግኝተው ተወያይተዋል። ታሪኩን ሊቀ ሕሩያን ከፈለኝ ይቀጥላሉ።
የውይይታችንን መጀመሪያ ያደረግነው እኛ እንዲህ አሉ ከዛ እንዲሰማን ብለን ሳይሆን ስልኩን ይዤ ሄጄ ስለነበረ በዛው በክቡርነታቸው በቢሮ ስልክ በቀጥታ እዛ ምስራታ የምትባለው የሊቢያ የጠረፋማ የወደብ ከተማ ውስጥ ያሉት እስረኞች ጋር በቀጥታ ደወልን፣ ከሳቸው ጋር ሆነን ማለት እና እነዚያ ታስረው በስቃይ ያሉትን ዕለተ ሞታቸውን የሚጠብቁትን ልጆች አገኘን። በእውነቱ አምባሳደሩ ሲጠይቋቸው ይሰጡ የነበረው መልስ እጅግ ልብ የሚያሳዝን የሚያስለቅስም ነበረ። ምን እንደሚፈልጉም ጠይቀው መንግስት ከመጣ መውጣት እንችላለን፣ መንግስት መጥቶ እስከሚወስደን ሁለት ነገር እየገደለን ነው። አንደኛ ወደ 400 የምንሆን ኢትዮጵያውያን ያለ ነው አሉ። ወደዛ በግምት ልዩ እንደነገረን እዛ ያሉት አሳሪዎች ሲነግሩን
ሚስራታ ውስጥ ብቻ ማለት ነው፣
ወንዶቹ ለብቻ፣ ሴቶቹ ለብቻ ክፍል ተስረዋል፣ ወንዶቹ ደግሞ ለብቻ ነው። ግን ከሴቶቹም ሆነ ከኛ በየቀኑ 3 ሰው 4 ሰው በሞት እየተቀነሰ ሬሳ ይወጣል። ምክንያቱም ረሃብ አለ፣ በረሃ ውስጥ ነው፣ በሽታ አለ፣ የሕክምና ነገር የሚታሰብ አይደለም፣ ስጋት አለ። እንዲሁ ደግሞ በጤና ጉድለት ከመጀመሪያ የሚታመሙ ሰዎችን እየሞቱ በየጊዜው ዕለተ ሞታችንን እየጠበቅን ነው። እናንተ የማታውቁት ብዙ አይነት ሞት አለ እዚህ። ምናልባት እናንተ የታረዱትን ብቻ ይሆናል ወይ በጥይት የተመጡት ነው ያያችሁት። ከዚያ በላይ አሰቃቂ ሞት መሀላችን አለ። ወረፋ ጠባቂዎች ነን እያሉ ሲናገሩ ሁላችንንም ነው ያስለቀሰን።
ሚስራታ የሚገኙት ኢትዮጵያውያን ከኢትዮጵያ መንግስት አካላት ጋር በተነገራቸው መሰረት ለመገናኘት ብዙ ሙከራዎችን አድርገው እንደነበረ ተናግረዋል። ሊቀ ሕሩያን ይቀጥላሉ።
ካይሮ ነው የኢትዮጵያ ኤምባሲ ያለው። እዚያ ደውለን ስልክም አይነሳም፣ አንዳንዴ ይነሳና ይዘጋል። እኛም ያለን የስልክ ካርድ አልቆ ተስፋ ቆርጠን ትተናል፣ ማንንም ኮንታክት አላደረግንም እስካሁን የሚል መልስ ነው። ይሄን ጊዜ ክቡር አምባሳደሩ በጣም በተነካ ስሜት እዚያው ላይ እያለን በቀጥታ ግብጽ ሀገር ወዳሉት ወደ ክቡር አምባሳደር መሐመድ ድሪል ደወሉ። እሳቸው ጋር ደወሉና ወዲያው እሳቸውን በስልክ ገቡ። ያለው ነገር ተነገራቸው። የዛ ያሉትን ልጆች ስምና ስልክ ቁጥር ወሰዱ። በሙሉ ኃላፊነት ከዚያች ደቂቃ ጀምሮ ጉዳዩን እንደሚከታተሉ ነገሩን፣ ቃል ገቡልን። ከአሁን በኋላ የእኛ ነው የሚሆነው። እኛ ኢንፎርሜሽን ብዙ አናገኝም። የምናገኛቸውን ግን በዛ ኢንፎርሜሽን መሰረት ብዙዎቹን እየመዘገብን እያዘጋጀን ነው። የኢትዮጵያ መንግስትም ይህንን አስቦ በዛሬው ዕለት ኢትዮጵያ የሚመለሱትን ሰዎች ለመመለስ አንድ የልዑካን ቡድን ከአዲስ አበባ ገብተዋል። እነሱን ይዘን ዛሬ ስራ እየሰራን ነው። ይህ አይነት ኢንፎርሜሽን በጣም ይጠቅመናል እና እኛ አሁኑኑ ደውለን ልጁን አናግረን ያሉበትን በቀጥታ እዛ አካባቢው ላይ ካለው የገዢ መንግስት ጋራ ንግግር አድርገን የሚገቡበትን በአስቸኳይ በእኛው ስር የሚሆኑበትን ጥረት እናደርጋለን ብለው እሳቸውም ቃል ገቡልን። ጉዳዩን የበለጠ ለማጠናከር በማሰብ ክቡር አምባሳደር ግርማ ብሩ ወደ ኢትዮጵያም ደወሉ።
ውጭ ጉዳይ ሚኒስቴር
ደወሉ። እዛ አምባሳደር ሙሌ ታረቀኝ የተባሉ በኢትዮጵያ የውጭ ጉዳይ ሚኒስቴር የካቢኔ ዋና ሹም ናቸው። እሳቸው በኮንፈረንስ ስልክ መጡ። በቦታው የነበርነው ክቡር አምባሳደር ግርማ ብሩ፣ እኔና የሀገረ ስብከቱ ስራ አስኪያጅ አባ ጽጌ ገነት አንድ ላይ ሆነን በኮንፈረንስ ስልክ ከእሳቸውም ጋር ተነጋገርን። የሰማነውን ልጆቹ የተናገሩትን አምባሳደሩም ገለጻ አደረጉ፣ እኛም አናገርናቸው። እሳቸውም በጣም ባዘነ ስሜት ይሄንኑ ለመከታተል በጽኑ ይህን ተከታትሎ ቁጥራቸውን ብዙ ስለሆኑ ያንን ነገር በአስቸኳይ እንደሚፈጸም ያው አልገቡልን። እለት እለት ጉዳዩንም እንከታተላለን፣ እናንተም የበለጠ ነገር ስታገኝ ለእኛም እንድትነግሩን ብለው ይህንን ነገር ቃል ገቡልና ሁለት ባለስልጣናት እንግዲህ አነጋግረን ይሄ ጉዳይ የሚመለከታቸውን እንግዲህ የመጨረሻ ባለስልጣናት ማለት ነው ቃል ገብተው ልጆቹንም አግኝተው ድምጻቸውን ሰምተው በዛሬው ዕለት እሱን አድርገን ውለናል።
ሁኔታዎች እዚህ ተደረሱ በዛሬው ዕለት የሚሉት ሊቀ ሕሩያን ትናንትናን ማለታቸው ነው። ትናንትና ያነጋገርኳቸው እናስ የሚቀጥለው ምን ይሆን? ሊቀህሩያን
እንግዲህ የኢትዮጵያ መንግስት በአሁን ሰዓት በ3 አላማዎች ላይ እንደሚሰሩ ነገሩን። የመጀመሪያ አንደኛ ወደ ኢትዮጵያ የሚመለሱትን በቶሎ ማግኘትና እንዲመለሱ በማንኛውም መንገድ መንግስት ኃላፊነቱን ይዞ እንዲሰራ ይሄ ግሩፕ አሁን የገባው እየተነጋገሩ እንደሚሰሩ። የመጀመሪያ ኢትዮጵያ በፈቃደኝነት የሚመለሱትን ቶሎ ማግኘት እንዲመለሱ መርዳት ነው። እነሱን ቶሎ ለማግኘት የመንግስት ስራ ብቻ በቂ አይደለም። እንዲሁ ህብረተሰቡ በሚያቀርብ የሚያጣውን ኢንፎርሜሽን ወደ ኤምባሲ ባለበት በቤተሰብን በማንኛውም መንገድ ወደ መንግስት ጆሮ እንዲደርስ ትብብር ቢደረግ ብለው ጠይቀዋል። አሁን እነዚህን ሰዎች አያውቁም ነበር፣ የት እንደታሰሩ፣ ስንት እንደሆኑ፣ በምን ሁኔታ ላይ እንደሆኑ። እዛ ያለው ኤምባሲ ገና አልደረሰበትም ነበር። እንግዲህ ከነገርናቸው በኋላ ነው ወደ እርምጃ የሄዱት ማለት ነው። አንደኛው ይሄ ነው፣ ቶሎ እንዲመለሱ ወደ ኢትዮጵያ የሚሄዱትም። በሁለት ደረጃ ወደ ኢትዮጵያ እንኳን መመለስ የማይፈልጉ ቢኖሩ እንኳን ዜጎች ናቸውና በጭንቅና በሞት መካከል ውስጥ ናቸውና እነሱን ደግሞ ዓለም አቀፍ ወይም አይኦኤ ያሉበትን ሁኔታ ኢንፎርሜሽን መስጠትና አሁን ካሉበት አደገኛ ሁኔታ እንዲታደጉ የሚደረግበትን ነገር እንደ መንግስት ስደተኛን እንዲያርጉልኝ ብሎ ለመጠየቅ ህጉ ባይፈቅድም እንደ ሰብአዊነት ግን ይህን ለማድረግ ሁሉ እንገደዳለን እና በዚህ ሁኔታ ይህንንም እናደርጋለን ብለውኛል። ሶስተኛ ደግሞ በዚህ ሁኔታ በመንገድ ከሀገር ሀገር የሚሄዱ እነዚህ ሰው የሚሸጡት የሚነግዱትን እነሱን ደግሞ ወገኖቻችን ለዚህ ነገር እንዲጋለጡ ስለማይፈለግ እነሱን ከአካባቢው መንግስታት ጋር በመነጋገር ያ ነገር እንዲቆም የሶስተኛውና በዘላቂ የምናይበት ሁኔታ ይሆናል ብለው ሶስቱን ነጥቦች ነግረውኛል።
ስለ ስብሰባው ኢትዮጵያውያኑም ዛሬ ስለሚገኙበት ሁኔታ ለመከታተል ጥረት አድርጌያለሁ። ወደ ኢትዮጵያ ኤምባሲ ደውዬ ዋሽንግተን ዲሲ ጥያቄ ለአምባሳደሩ እንዲደርስ መልእክት አኑሬ መልስ እየጠበቅኩ ነው። ወደ ሊቢያ ያደረግኳቸው በርካታ ጥረቶች ግን እስካሁን ላለው ጊዜ አልሰመሩም። በእጃችን ላይ ያሉት ስልኮች ዛሬ የሚሰሩ አይመስሉም። ለማንኛውም በጥረታችን እንቀጥላለን። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትኬ ከትናንት በስቲያ ጋዜጣዊ መግለጫ ሲሰጡ ስለ 29ኙ ኢትዮጵያውያንና ኤርትራዊ ክርስቲያኖች እንዲሁም ከክርስቲያን ወገኖቹ ጎን ቆሞ ሲከራከር አብሯቸው ስለተሰዋው ሙስሊም ኢትዮጵያዊ የኢትዮጵያ ሕዝብ በመሪር ሐዘን ላይ እንደሚገኝ ከአንድ በስፍራው ከነበረ ጋዜጠኛ ተጠይቀው ዓለም አቀፉ ማኅበረሰብ ከውግዘትና የአየር ድብደባ ሌላ የአይሲልን ጅምላ ግድያዎች ሊያስቆም የሚችል እርምጃ ይወስዳል እንዴ ተብለው ተጠይቀው ነበረ። ራትኬ መልስ ሰጥተዋል።
Well, we've got a broad campaign against ISIL, and it covers multiple pillars, including our military actions in Iraq and Syria, our support to the Iraqi security.
ራትካ የሚሉት በአይሲል ላይ ሰፊ ዘመቻ እየተካሄደ መሆኑን፣ ኢራቅና ሶሪያ ውስጥ የሚካሄዱትን ወታደራዊ ዘመቻዎች ጨምሮ ስፋት ያላቸው መሆናቸውን ዘመቻዎቹ ጠቅሰዋል። የኢራቅን የጸጥታ ኃይሎች እንደሚረዱ፣ የሶሪያን ተቃዋሚዎችንም ሀገራቸው እንደምትደግፍ ተናግረዋል። አይሲልን በጸጥታ መንገድም የሚያስተላልፋቸውን መልእክቶች ዋጋ አልባነትም ለማስጨበጥ ከአካባቢው ሀገሮች ጋር እየሰራን እንገኛለን ብለዋል። ኢትዮጵያን በሚመለከት የውጭ ጉዳይ ረዳት ሚኒስትራችን በቅርቡ አዲስ አበባ ተጉዘው በቅርበት በምንሰራባቸው ሁኔታዎች ላይ ከሀገሪቱ ባለስልጣን ጋር ተመካክረዋል ብለዋል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትካ።
ከዚሁ ከስደት ጋር በተያያዘ ወደ አዲስ አበባ እናቀናለን። መለስካቸው አማሃ ነው ዘገባውን የላከልን። ለመሆኑ የስደት መነሻ ምንድን ነው? መፍትሄውስ? ከዚህ በተጨማሪ በሊቢያ በኢትዮጵያውያን ላይ የደረሰውን ሁኔታ ሕዝብ እንዴት ይመለከተዋል? እንዳልኩት መለስካቸው አማሃ በየቦታው ተዘዋውሮ የሕዝብ አስተያየት ሰብስቧል። እነሆ
አንዳንድ በዕድሜ ከወጣትነቱ ድንበር የዘለሉትን ልደባልክ እንጂ በአብዛኛው ያናገርኳቸው ወጣቶችን ነበረ። የችግሩ ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም። ደግሞም በይበልጥ ትኩረት የሰጠኋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነፃ ሆነው ለመናገር እንዲችሉ የሁሉንም ስም አልጠየቅኩም። አንዷን ወጣት በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው። ለምን ይመስልሻል አልኳት።
ስራ ጥረት አለ አንደኛ፣ ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉም። በዛ ደሞዝ አነስተኛ ነው። የሚሰሩትን ያክል ያገኙም በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያው ምንም ቢሆን ዝቅ አድርገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ ነው።
አሁን እንደምንሰማው ከሆነ በብዛት ህይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ህይወትን እስከማጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው?
አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደግሞ ኑሮ በማየት ቤተሰብ ደግሞ እነንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ምናምን የሚል ነገር እና በግፊት ደላሎችም ቢሆኑ ደግሞ አንዳንዴ እነሱም ግፊት ያደርጋሉ። በግፊት የሚሄዱ ይመስለኛል።
ቀጥዬ ያገኘኋትን ወጣትና ለጥያቄዎች መልስ ለመስጠት ፈቃደኛ የሆነችውን ልጅ ሰዎች በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል አልኳት።
አገራችን ላይ ያለው የኢኮኖሚ ሁኔታና የስራ አጥነት ችግር እና ሲሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድን ነው? በቃ ለመሰደድ ነው የሚመርጡት። እና ደግሞ እዛ ሄዶ ደግሞ ሲሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰዶ የሚሄደው ውጭ ያለውን ሁኔታ ስለሚሰማና የብሩን ሁኔታ ስለሚሰማ ነው።
አሁን ለምሳሌ ውጭ ሄደው ያልተመቻቸው እንዳሉ አደጋ እንዳለ እየሰማን ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች ፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይሄ አደጋ ማያስፈራቸውም ብዙዎች እንደማያውቁ ከሆነ አሁን የዚህ ምክንያቱ ያው ነው። ከዚህ የበለጠ ምክንያት አያስፈልግም ለመውጣት።
አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግም። ስፔሻሊ ደግሞ ህገ ወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆንም ግን እዚህ ሀገር ተምረን መለወጥ የምንችልበትና መቀየር የምንችልበትን መንገድ ብንፈጥር ነው ብዬ ማስበው።
እንዴት ነው የሚፈጠረው?
ያው በዚህ ጊዜ ያለው ነገር ምንድነው? የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው። ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብን።
በጣም አመሰግናለሁ። ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበረ።
እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው። ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው። አብዛኛው ህዝብ ወጣት ነው። ይህን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረግከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የት ጋ ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የት ጋ ነው የማገኘው ብሎ ነው ወደ ውጭ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጭ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው በዋናነት። በኢኮኖሚ ራስን ለማብቃት ራሳቸውን ለመርዳት በእኛ ሀገር ደግሞ ያው እንደምታውቀውም ቤተሰብን መርዳት አለ። ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ በአጠቃላይ ግን ኢኮኖሚው ነው።
ይሄ ፍላጎት እንዳለ ከዘሮ ተጀምሮ የታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያልሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው ነው ሌላ ምክንያት ይኖራል?
አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው እዚህ ሀገር ላይ እኮ አልተሰራ። ምን ስራ ተሰራ? ትልቁ ነገር ምንድን ነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመረቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻቸህላቸው ብዙም ቫሊ የለው። እዚህ ሀገር ላይ አሁን ያለውን ችግር የስራ ዘርፉ አለ፣ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው። በአብዛኛው የኛ ሀገር ገበያ የተው ከሆነ አንድ ቦታ ነው ሰው የሚሄደው፣ ወደ አንድ ሳይድ ነው የሚሄደው። ያን ላይ አይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው ለስም ብቻ መደራጀት የለባቸውም። ይሄን ያህል ወጣት በዚህ ቦታ በዚህ ቀበሌ በዚህ ወረዳ በዚህ ክልል ተደራጅቷል፣ ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መሰረት አለበት። ለምሳሌ መንግስትን ብንወስድ የመንግስት ተቋማት አሉ፣ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈልጉ ከውጪ በግዢ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብአቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትም ከእንደዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር ምንድነው? ማደራጀት ብቻ ሳይሆን ገበያ ፈጥረ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚስ በደንብ አድርገ መስራት አለበት። ይሄ ካልሆነ ምንም ብታቆምለት ይሄዳል። እሳት ከፊቱ ቢኖር ተሻግሮ ይሄዳል። እሳት በቃ ለሞት እዚህ አልተመቸኝም ገንዘብ ያገኘው አይደለም ነው የሚል እሱ ነው መለወጥ ያለበት እንጂ እዚህ ሀገር ላይ ችግር የሚለው ችግር አለው የሚለው ምንም እንደኔ ብዙም ችግር ያለ አይመስለኝም። ችግሩ ግን ገበያና ገበያተኛው አለመገናኘት።
ሌላዋ የጠየቅኳት ወጣትም የስደቱ መንስኤ የስራ አጥነት ነው ትላለች። ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት።
ከዛ መሀል ያለፈላቸው አሉ ብሎ ነው የሚያስቡት። ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብሎ ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን ምናምን የሚለውን ነው። ሌሎች ባለፉበት መንገድ የደረሱ አሉ። አጋጣሚ የእድል ጉዳይ ሆኖ ፈጣሪ ምረድቷቸው የደረሱ አሉ። በቃ እኛም እግዚአብሔር አብሮን አለ እንደርሳለን ብለው ስለሚያስቡ በቃ ያኛው ነው እንትናቸው።
ለዚህ መፍትሄው ምንድን ነው ይመስልሻል? እንጂ
ማለት እዚህ ሀገር ያለው ሲቹዌሽን አንድ ማስተካከል ነው፣ ስራ መፍጠር አንድ ነው። በተመረቅንበት ብቻ እንትን ማለት የለብንም። በውጭ ሀገር ስታንዳርድ እንኳን ካየ ነው ሁሉም ተመርቆ በተመረቀበት አያገኝም። መንገድ ጠራጊ እንኳን ይሆናል። እና የተሻሉ ስራ መፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ ማስበው።
የስራ እድል በወጣቶች በኩልስ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይንም ሙከራ በሆነ ጊዜ በቂ ነው ብለሽ ታስቢያለሽ?
አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ። ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረ ስታመጣለት ነው ደስ የሚለው። በቃ እሱ ነው እንትኑ ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠበቀው። እኛ ጋር አድጎ መጦር ተምሮ መጦር የሚባል ነገር አለ በእኛ ሀገር ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰዶ እንትን ማለት ነው የሚያስቡት።
ሌላው ሊያናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው።
ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው ዓለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤ ነው። ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽን አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው መንዝረው አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኛል። ከኢትዮጵያም ይሁን ከሌላውም ዓለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ ሊያጋጥመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን፣ ሌሎቹም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርንመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲቹዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዚያ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተቻለ መጠን እዚሁ መቋቋም የሚገባ ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል ይሄ አመላካች ጠቋሚ ሊሆን ይችላል ብዬ ገምታለሁ።
በጣም አመሰግናለሁ ጌታ።
ክቡራንና ክቡራት አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1-1:30 መካከለኛ ሞገድ የሚሰራጨው የአሜሪካ ድምፅ ራዲዮ ጣቢያ የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ ቪኦኤ ሆን ሞቢ ብላችሁ ብትገቡ ልታገኙን፣ ልታዳምጡን፣ አስተያየትም ልትሰጡ ትችላላችሁ። ለአሁኑ የምንሰናበተው እኔ አዲሱ አበበና ፕሮግራሙን የመራችልን ጽዮን ግርማ ነች። መልካም ምሽት።
በአካባቢው ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ
ለአይኦኤስ ተጠቃሚዎች ስልኮች ከአፕ ስቶር
ለኖኪያና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳፍ ተጥቶ ኖርኩኝ ብሎ ሲመስ በሰው አገር ቀረሙ።
ደመናው በላይ ባለው መንገድ በየብሱም በባህሩ ካንተሳው ካሳፍ ተጥቶ ኖርኩኝ ብላ ተፋል በሰው አገር ቀረሽሞ
ማን ወዶ ይርቃል ከናቱ ከአገሩ ባይሞላ ለተንጅ ስደትን መምረጡ ባይሆነ ለተንጅ ስደትን መምረጡ
ለውስማ ከሰው አገር ስቃይ አድነ አንድ አገር አገራችን አካል አድነ ለሰው አድነ አድነ ከሰው አገር ኑሮ ሰብስበ አንድ አገር አገራችን አካል
This program has come to you from the Voice of America, Washington.